The Voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። የዛሬ ማክሰኞ ሚያዝያ 13 ቀን 2007 ዓ.ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐዬ ነኝ። በዛሬው ፕሮግራማችን የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሊቢያ በአሸባሪው ቡድን በአሰቃቂ ሁኔታ ስለተገደሉት ኢትዮጵያውያን በሰጡት መግለጫ ጀምረን የተለያዩ ዝግጅቶችን በቅደም ተከተል እናቀርባለን። አሁን ግን ዜና ይቀድማል። ቆንጅት ታዬ ታነብልናለች።
ጤና ይስጥልኝ፣ እንደምናመሻችሁ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ በላተኛ የሚበዛበት አንድ ምግብ ቤት መኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ 5 ሰዎች መግደሉ ተሰማ። የከተማዋ የአምቡላንስ አገልግሎት ሐኪም የሆኑት ዶክተር አብድራህማን አደን ለቪኦኤ በሰጡት ቃል በፍንዳታው የቆሰሉ ሌሎች 6 ሰዎች አሉና የሟቾቹ ቁጥር ሊጨምር ይችላል ብለዋል። ጥቃቱ የደረሰበትና ሆቴል ሴንትራል ከተባለው አጠገብ የሚገኘው ምግብ ቤት የሶማሊያ ቤተ መንግስት ሰራተኞች የሚያዘወትሩት እንደሆነ ተነግሯል። ጥቃቱን ያደረስኩ እኔ ነኝ ብሎ እስካሁን ይፋ የወጣ አካል ባይኖርም ጥርጣሬው ግን በተደጋጋሚ በከተማዋ አጥፍቶ ጠፊ ጥቃት የሚያደርሰው አክራሪው ቡድን አልሸባብ ላይ አነጣጥሯል። ትናንት አልሸባብ በሰሜን ሶማሊያ ቢያንስ 7 ሰዎች ለተገደሉበትና 8 ለቆሰሉበት አጥፍቶ ጠፊ የቦምብ ጥቃት ኃላፊ ነኝ ብሏል። በትናንቱ ጥቃት ኢላማ ያደረጋቸው በጋሮዌ ከተማ ከማረፊያ ቤታቸው ወደ ስራ በመኪና ይጓዙ የነበሩ የተባበሩት መንግስታት የህጻናት መርጃው ድርጅት ሰራተኞችን ነው። በጋሮዌ ላለው የተባበሩት መንግስታት መስሪያ ቤት ቀረቤታ ያለው ምንጭ ለአሜሪካ ድምጽ ሲናገር አጥቂው ሰዎቹ የነበሩበት አነስተኛ አውቶቡስ ላይ ወጥቶ ሲያበቃ በወገቡ የታጠቀውን ቦምብ አፈንድቶታል ብለዋል። የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ አልሸባብ ለሀገሪቱ የወደፊት ደህንነት ደንታ እንደሌለው የሚያሳይ ድርጊት ነው ብለዋል። የሶማሊያ የጦር ሰራዊት ከዓለም አቀፍ አጋሮቹ ጋር ሆኖ የሀገሪቱን ሁኔታ በቁጥጥር ስር በማዋሉ አልሸባብ የጭፍጨፋ ዘመቻውን ያፋፍመው ጀመር ሲሉ ፕሬዚደንቱ ድርጊቱን አውግዘዋል። ባለፈው ሳምንት መጨረሻ ፍልሰተኞችን ይዛ ሜዲተራኒያን ባህር ውስጥ የሰጠመችውን ጀልባ ይነዳ የነበረው ቱኒዥያዊው ጀልባዋን ሊደርስላት ይጓዝ ከነበረ የንግድ መርከብ ጋር በስህተት አጋጭቷት ነበር ሲሉ የኢጣሊያ የአቃቢ ሕጎች ተናገሩ። የሲሲሊ ካታኒያ ከተማ አቃቢ ሕጎች ሲናገሩ የጀልባዋ ነጂ ሊቢያ ጠረፍ ላይ ያለ ልክ ፍልሰተኞችን ጭና የነበረችውን ጀልባ በአደገኛ አነዳድ ጠምዝዞ ሲያበቃ ከፖርቹጋሉ የኮንቴነር ጫኝ መርከብ ጋር ካላተማት በኋላ ቁጥራቸው ወደ 900 የሚገመት ፍልሰተኞችን እንደያዘች ባህር ውስጥ ሰምጣለች ብለዋል። የንግድ መርከቧ በዚህ አሳዛኝ አደጋ ተጠያቂነት የለባትም ነው ያሉት አቃቤ ሕጎቹ። ሜዲተራኒያን ባህር ላይ ከደረሱት ሁሉ ቁጥሩ የበዛ ሰው ካለቀበት ከዚህ ከባድ አደጋ በሕይወት ማትረፍ የተቻለው 28ቱን ብቻ መሆኑን ባለስልጣናቱ አስታውቀዋል። በየመን በአስቸኳይ ተኩስ አቁም እንዲደረግ ኢራን እየጠየቀች ነው። በሀገሪቱ የሺያ ሁቲ ሽምቅ ተዋጊዎች ግዛቶችን ተቆጣጥረዋል። በሳውዲ የሚመራው ህብረት ደግሞ ፕሬዚደንቱን አብድራቡ ማንሱር ሀዲን በመደገፍ የአየር ጥቃት ዘመቻ እየካሄደ ባለበት በዚህ ወቅት ነው ኢራን ጥሪውን እያሰማች ያለችው። የኢራን ፕሬዚደንት ሀሰን ሮሃኒ ዛሬ ሲናገሩ የዛችን ሀገር ቀውስ ማለት የየመንን ቀውስ ለመፍታት ያለው መንገድ ተኩሱን ማቆም፣ የሚመለከታቸው ወገኖችን ንግግር መጀመርና አሳታፊ የሆነ መንግስት ማቋቋም ነው ብለዋል። ለአራት ሳምንታት የዘለቀው የቦምብ ጥቃት ዛሬም ቀጥሎ መዲናዋ ሰንአ ተደብድባለች። በመጨረሻም ግብጽ ውስጥ ያስቻለው ፍርድ ቤት የቀድሞ የሀገሪቱ ፕሬዚደንት ሞሐመድ ሞርሲ እንደ አውሮፓውያን አቆጣጠር በ2012 በተቃዋሚ ሰልፈኞች ላይ ከተፈጸመው ግድያ በተያያዘ በተከሰሱበት ወንጀል 20 ዓመት እስራት ቅጣት እንደፈረደባቸው የደረሰን ዜና አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመልሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። እስላማዊው መንግስት ነኝ የሚለው ጽንፈኛ አሸባሪ ቡድን በሊቢያ ኢትዮጵያውያን ላይ የፈጸመውን አሰቃቂ ግድያ አስመልክቶ ለህዝባቸው መልእክት ያስተላለፉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚህ ወቅት በአንድ ልብ በአንድ ሐሳብ መቆም አለብን ሲሉ ጥሪ አቅርበዋል። አደገኛ ሁኔታ ሊፈጠርባቸው በሚችሉ አካባቢዎች ያሉት ዜጎች በፈቃዳቸው ወደ ሀገራቸው እንዲመለሱ የመንግስታቸው ፍላጎት እንደሆነም ገልጸዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል።
በሊቢያ ይኖሩ በነበሩ ኢትዮጵያውያን ላይ አስተቃቂው ግድያ ከተፈጸመ በኋላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቴሌቪዥን ባስተላለፉት መልእክት ለዜጎች ሁሉ መጽናናትን ተመኝተዋል።
ይሄ ግድያ የሰው ዘርን በሙሉ ለማጥፋት የተነሱ አሸባሪዎች ያካሄዱት ግድያ ነው። እነዚህ ወገኖቻችን ወይም ዜጎች ከሀገራችን ወጥተው በሊቢያ ባሉበት ይህ አሸባሪ ኃይል ይሄን አስተቃቂ ግድያ መፈጸሙ መላውን የሀገራችን ህዝቦች እንዳሳዘነ እናውቃለን። መንግስትም ይህ አሰቃቂ ግድያ እጅግ አሳዛኝ መሆኑን በማመን ለቤተሰቦቻቸው መጽናናትን እና ለመላው የኢትዮጵያ ህዝብ መጽናናትን እየተመኘን የሀገራችን ህዝቦች ከመንግስት ጋር በመሆን ሽብርተኝነትን ለመዋጋት የጀመርነውን እንቅስቃሴ በሁሉም መስኩ አጠናክረን መቀጠል ያለብን ይሆናል።
የየትኛውም ሃይማኖት ተከታይ የሆኑ ኢትዮጵያውያን ዜጎች ሽብርተኝነትን ለመዋጋት በጋራ ሊነሱ እንደሚገባም ጠቅላይ ሚኒስትሩ ጥሪ አቅርበዋል።
ሽብርተኝነት ሃይማኖትን መሰረት አድርጎ ወይም የሃይማኖት ጭንብል ለብሶ መምጣቱ ሳያዘናጋን መላውን የሰው ዘር ለማጥፋት የተዘጋጀ እና የወጠነ ኃይል መሆኑን ተረድተን ክርስቲያን ሙስሊም ሳንል መላው የኢትዮጵያ ህዝቦች በአንድ ላይ ሆነን አሸባሪነትን መዋጋት ያለብን ይሆናል። አሸባሪዎች አይሲስን ጨምሮ ባሉበት ሀገር ሙስሊም የሆኑ ዜጎችንም ጭምር እየጨፈጨፉ ያሉ ኃይሎች ናቸው። ስለዚህ በአሁኑ ግድያ የኢትዮጵያ ክርስቲያኖችን ማዕከል አድርገን ገድለናል ብሎ ማስታወቂያ ያሳወቁን ቢሆንም ነገር ግን እነዚህ ኃይሎች መላውን የሰው ዘር የሚያጠፉ መሆናቸውን ግንዛቤ ውስጥ አስገብተን መላው የኢትዮጵያ ህዝቦች በየትኛውም ሃይማኖት ውስጥ ያለን በአንድ ላይ ሆነን አሸባሪዎችንና አክራሪዎችን መዋጋት ያለብን ይሆናል። ስለዚህ በዚህ ወቅት መላው የሀገራችን ህዝቦች በአንድ ልብ በአንድ ሐሳብ መቆም ያለብን ይሆናል።
ለደህንነት አስጊ በሆኑ አካባቢዎች ያሉ ኢትዮጵያውያንም በፈቃዳቸው ወደ ሀገራቸው እንዲመለሱ መንግስታቸው አስፈላጊውን ሁሉ እንደሚያደርግ አብራርተዋል።
በተለይም በእንደዚህ አይነት አደገኛ ሁኔታ ሊፈጠርባቸው በሚችሉ አካባቢዎች ላይ ያሉ ዜጎቻችን በፈቃዳቸው ወደ ሀገራችን እንዲመለሱ መንግስት ይፈልጋል። ስለዚህም ቤተሰቦች እና ጓደኞች፣ ወዳጅ ዘመዶች ይሄንን ተግባር በጋራ ለማስፈጸም ለሚመለከታቸው በመንገር ወደ ሀገራቸው ለመመለስ ለሚፈልጉ ዜጎች ሁሉ መንግስት አስፈላጊውን ድጋፍ የሚያደርግና እዚህ ከተመለሱም በኋላ አስፈላጊውን ክትትልና ዝግጅት በማድረግ ለማስተናገድ ዝግጁ መሆኑን እየገለጽኩ ሌሎችም ወደ ውጭ ሀገር ወይም ደግሞ እንደዚህ አይነት አስቸጋሪ ወደሆኑ ቦታዎች ለመጓዝ የሚፈልጉ ዜጎቻችን አንዴ ሁለቴ አስበውበት የሚያዋጣ መሆኑንና ለኑሯቸው ለእድላቸውም የሚመች መሆኑን በማረጋገጥ ጉዞ እንዲያደርጉ ጥሬን አቀርባለሁ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቃል ባስተላለፉት በዚሁ መልእክታቸው ዜጎች የደህንነት ስጋት ወዳለባቸው ሀገሮች ከመጓዝ እንዲቆጠቡ አሳስበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ፣ የተቃዋሚ ፓርቲዎችና ሌሎች ተቋማትም አስተቃቂውን ግድያ በማውገዝ መግለጫዎች አውጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዘገባችን መልስካቸው አማሃ ደግሞ በአዲስ አበባ አንዳንድ ቤተሰቦቻቸው የተገደሉባቸው ሰዎችን አነጋግሮ የላከው ዘገባ ይቀጥላል።
እግዚአብሔር ያጽና ወንድም ስምህን ማለበል?
ስዩም እባላለሁኝ።
ስዩማ
ይኩን አምላክ።
አቶ ስዩም አሁን ልቅሶ ተቀምጠ ነው ያገኘው። የሞተብህ ሰው ማን ነው?
ታናሽ ወንድሜ ነው ያስ ይኩን አምላክ የሚባል።
እንዴት ነበር የሄደው ወደ ሊቢያ?
ወደ ሊቢያ ሲሄድ በዚህ በሱዳን ነው የሄደው። ከሱዳን በአውሮፕላን ትሄዳላችሁ ተብለው ነበር እዛ ድረስ ሲሄዱ። ከዛ በኋላ ግን ወደ ሊቢያ ይዘዋቸው ሄደው በመርከብ ነው የምትሄዱት አሏቸው። እዛ የሆነውን ነገር ብዙም አላገኛ ሱዳን ድረስ እያለ በስልክ አገኘው ነበር።
መቼ ነበር የሄደው?
አሁን ሁለተኛ ወሩ ነው።
እና ከሄደ በኋላ ሊቢያ እንደገባ ግን አውቃል?
ወደ ሊቢያ መነሳቱን አውቃለሁ። ብር የሚከፍሉት ነገር ስላለ ወደ ሊቢያ ነገር ልነሳ ስለሆነ ብር ላክልኝ ብሎ ብር ልኬለታለሁ።
ትላንትና እሱ መገደሉን እንዴት አወቅ?
እኔ በፌስቡክ ላይ ነው ያየሁት።
ስሙ በትክክል ተጽፎ አገኘው?
ስሙ አልተጻፈም። መልኩ በደንብ ይታያል። ጓደኛውም እሱ መልክ በደንብ ይለያል። እንትኑ ንግግር የሚያደርገው የሚያርደው እሱ አጠገብ ስለነበረ ካሜራው እሱ ላይ ስላተኮረ የእሱ በደንብ ይታያል። አጠገቡ ተንበርክኮ ስለነበር
አጠገቡ የነበረው ሌላ ጓደኛውን ታውቋለን?
አዎ፣ ባልቻ በለጠ የሚባል አብሮት ከዚህ ሄደ። እሱም አንድ ላይ ነው እንደዛ የሆኑት።
በዚህ ሰዓት ነው ያወቅከው?
ማታ 12 ሰዓት አካባቢ
ትላንትና። ይህንን በትክክል መንግስት በበኩል ተጣርቶ ቀርቧል? አሁን እንዴት ነው
በመንግስት በኩል? ያው ጠዋት እንደሰማ ነው ያው ዜጎቼ አይደሉም ተብሎ ነበር። ተሰዓት ዜጎቼ ናቸው ተብሏል። ግን ያው ያየ ነው አይናችን ያየው ነገር ስለሆነ ማጣራት የሚያስፈልገው ነገር አይደለም።
ምንም አያጠራጥርህም አንተ ወንድም እንደሆነ?
አዎ፣ አያጠራጥርህም። አሁንም አለ ግለሰቦች ስልክ ላይ ማየት ይቻላል። ወንድሜ መሆኑን እርግጠኛ ነኝ።
በጣም አዝናለሁ። አሁንም እግዚአብሔር ያጽናኝ ነው።
አሜን፣ አሜን።
ስምን ልጠይቅህ? መጀመሪያ
ኤርሚያስ አለማየሁ እባላለሁ።
ኤርሚያስ፣ በጣም እናዝናለን። እግዚአብሔር ያጽናህ። መጀመሪያ
እሺ፣
ማን ነው የሞተብህ?
እኔ አጎቴ ነው የሞተብኝ። ባልቻ በለጠ ይባላል። የእናቴ ወንድም ነው። አንደኛው ደግሞ አብሮ አደጉ እያሱ ይኩን አምላክ ይባላል። ሁለቱም ጓደኛሞች ናቸው። የአንድ አካባቢ
ከየት ነው የሄዱት?
መጀመሪያ ከአዲስ አበባ ነው ከሁለት ወር በፊት የተነሱት። ከዚ በኋላ ሱዳን ገቡ። ከገቡ በኋላ ወር ከቆዩ በኋላ ነው ወደ ሊቢያ ሄዱት። ከዛም በኋላ ያው በ15 ቀኑ አሁን የምናየውን አደጋ ተፈጠረ።
እንዴት ነው የሰማችሁት እናንተ?
ሚዲያ እንከታተላለን። በአጋጣሚ ሆኑ ቤተሰባችን የተለየ የሆነ የሚዲያ መከታተል ባህል አለው ማለት የእኔ ቤተሰብ ማለት ነው። እና ፕሬስ ቲቪ ላይ ነው ቀጥታ በእናቴ አባቴ እኛ በተሰበሰብንበት ኦልሬዲ ትናንትና አንድ ሰዓት አካባቢ ፕሬስ ቲቪ ማሳየት በጀመረበት ሰዓት ላይ ቁጭ ብለን ያው እናቴ የወንድሟን መርዶ እኛ ደግሞ ያጎታችንን መርዶ ቤተሰቡ በእንደዚህ አይነት መልኩ ነው የተመለከተው። ሀዘኑ ከባድ ነበረ። ሌሊቱ ሙሉ ስናለቅስ አደርን ዋልን። ይሄ ነው ታሪኩ።
ምን በቀጥታ መልኩ ይታይ ነበር? አሁን አንተ አጎት?
አዎ፣ ቀጥታ ጥቁር የለበሰው እና ተንበርክኮ የመጀመሪያው ቀና ብሎ የሚታየው ባልቻ በለጠ ይባላል። አይሶች ደግሞ ይዘውት አንበርክከውት የአይስ መሪ የሆነው ጥቁር ልብስ የለበሰው ከሌላው በተለየ ሁኔታ ማል አንበርክኮ የሚታየው ደግሞ እያሱ ይኩን አምላክ ይባላል። ሁለቱን በትክክል ቪዲዮውንም ዳውንሎድ አረግ ነው በዛው
ሰዓት። በጥይት ነው የተመጠውት ነው ወይስ በስለት ነው የተቀሉት?
ባልቻን ያው ጥቁር የለበሱትን በጥይት ሲደበድቧቸው ነው አሁን ሪሴንት የሆኑ ፒክቸሮች የሚያሳዩን። እነዛን ደግሞ እያሱ ይኩን አምላክን ደግሞ አንገቱን በመቅላት ነው።
ለመሆኑ ይህን ስታዩ ምን ተሰማ አንተ በግል?
ሲጀመር ስደት በአንድ ሀገር ውስጥ ስደት የሚመጣበት መሰረታዊ ነገርን ነው መረዳት የሚቻለው። የተሻለ ኑሮ ፍለጋ ነው እነዚህ ሰዎች የሄዱት። ክርስቲያኖች ናቸው። ኢትዮጵያ ደግሞ ለእስላም ሀገር ወይም እስልምና ተከታይ ከመጀመሪያው ከነብዩ ማመር ጀምሮ የተቀበለች ሀገር ናት። ተቀበላ ሸሽጋ ያዘች ሀገር ናት እና እነሱ በክርስቲያን ስያሜ በተለይ ከዛም በፊትም በግብጽ ኮፕቲክ ወንድሞቻችን ላይ በክርስትና ስም የደረሰው አደጋ አለ። አሁንም እነዚህ በክርስትና አደጋ ሲደርስባቸው ሀዘን፣ ፍጹም የሆነ ሀዘን ተሰምቶናል። ነገር ግን እኛ የሰማዕትነት በእምነታችንም የሰማዕትነት ገድል እንደፈጸሙ ነው የምናስበው። ምክንያቱ ክርስቲያን ናቸው። አንገታቸውን የተቀላው ያ ነው። እኛ ለእግዚአብሔር ነው ሁሉ አይናችን ልቡናችን፣ ሰውን አይደለም የሚመለከተው። መንግስት ምንም ያመጣልናል ብለን አናስብም። ግን እግዚአብሔር
ይፈጽማችሁ በኋላ ግን በትክክል ካወቃችሁ በኋላ መንግስት አስክሬኑን ሆነ ወይም ያ ነገር እንዲያመጣላችሁ ጠይቃችኋል?
የምንጠይቅበት ሲጀመር መንግስት የመጀመሪያው ዜና ላይ እለት አስተባብሏል ኢትዮጵያኖች መሆናቸውን አላረጋገጥንም ብሏል። ምክንያቱም መንግስት ውቅና ሳይሰጠው ነገር ግን የውጭ ጣቢያዎች ውቅና ሰጡት። እኛ ደግሞ ወንድሞቻችን ስላየን ከመንግስት ሳይሆን እኛ ከአምላክ ነው። ምክንያቱም እነሱ ብቻ አይደለም እያለቁ ያሉት። ዛሬ ምናልባት በቪዲዮ የታየና ግልጽ የሆነ መረጃ ስለተገኘ እንጂ ብዙ ወንድሞቻችን በእንደዚህ አይነት ሁኔታ ሄደው አልቀዋል። ስለዚህ መንግስት ያው የኛ መንግስት በ24 አመት ውስጥ የምናየው ነገር ብዙ ወንድሞቻችን አልቀው እግ ስደተኛ አይላቸውም ተቸግረው አይላቸውም እግ ወጥ ነው የሚላቸውና እቺ ተሰመረበት። አሁንም እግ ወጥ የሆኑ ስደተኞች ኢትዮጵያኖች ሞቱ ብሎ ነው መንግስት እንኳን የሚዘገበው በተደጋጋሚ። እግ ወጥ የሚለው ቃል ለዛ ነገር ያለውን አመለካከት በግልጽ የሚያሳይ ነው።
ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ bvnews.com/amharic መከታተል ትችላላችሁ። አሁን ደግሞ ወደ ስደተኞች ጉዳይ እናልፋለን። በሰሜን አፍሪካ በኩል የሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመሻገር ያሰቡ 700 ሰዎች የተሳፈሩባት ጀልባ ሰምጣ አብዛኞቹ ሕይወታቸው ካለፈው በኋላ የዓለም አቀፍ የሰብአዊ እርዳታ ድርጅቶች የፈላሾቹን ሞት ለማስቆም አስቸኳይ እርምጃ እንዲወሰድ ጠየቁ። ሊዛ ሽላይን ከጄኔቫ ዝርዝሩን አድርሳናለች። ሄኖክ ሰማግዜር ያቀርበዋል።
በሜዲትራኒያን ባህር በኩል ወደ አውሮፓ ሲያቋርጡ በመንገድ ላይ ሕይወታቸውን የሚያጡ ስደተኞችና ፍልሰተኞች ደህንነት በእጅጉ እንዳሳሰባቸው የዓለም አቀፍ የሰብአዊ እርዳታ ድርጅቶች በመግለጽ ላይ ናቸው። ቅዳሜ ዕለት የሚጓዙበት ጀልባ በመስመጧ ከ700 በላይ ተሳፋሪዎች በሕይወት የተረፉት ጥቂቶቹ እንደሆኑ የዓለም አቀፍ የእርዳታ ድርጅቶች አስታውቀዋል። የዓለም አቀፍ የፍልሰተኞች ድርጅት IOM ቃል አቀባይ ጆል ሚልማን ለቪኦኤ እንደገለጹት ከአደጋው በሕይወት የተረፉ ካሉ የማፈላለግ ጥረቱ ቀጥሏል።
The waters are calm and the weather is fair right now. The authorities believe that there remains a chance to find people.
በአሁኑ ወቅት የባህሩ ነውጥ ጋብ ብሎ ውሃው ረግቷል። ፈልጎ የማዳን ስራውን አሁንም ማከናወን ይቻላል የሚል እምነት አለ። ትልቅ ባህር ስለሆነ ሰው ፈልጎ ማግኘት በእጅጉ አዳጋች ነው። በፍለጋው የማይገኙ ከሆነ ሰጥመዋል ማለት ነው። ከዚህ በፊት የነበረን ልምድም ይኸው ነው። አንዳንድ አስከሬኖችን ከባህር ማውጣት ተችሏል።
IOM በዚህ በያዝነው የአውሮፓውያን ዓመት 2015 በዚህ አስቸጋሪ የባህር ጉዞ ሕይወታቸው ያለፈው ሰዎች ቁጥር 1500 እንደሆነ መዝግቧል። ለንጽጽር ባለፈው የአውሮፓውያን ዓመት 2014 የመጀመሪያ 4 ወራት በባህር ጉዞ የሞቱት ሰዎች ቁጥር 96 ነበር። በዚህ አስቸጋሪ የባህር ጉዞ በስፋት ሕይወታቸው ያለፈው ከሳህራ በስተደቡብ የሚገኙ የአፍሪካ ሀገሮች ዜጎች ማለትም የኤርትራ፣ ሶማሊያና ከመካከለኛው ምስራቅ ደግሞ ሶሪያውያን ናቸው። የአውሮፓ ህብረት ሚኒስትሮች በሉክሰምበርግ ተሰብስበው ለጉዳዩ ይበጃሉ ያሏቸውን የመፍትሄ ሐሳቦች ይዘው እየተወያዩ ነው። ማሬ ኖስትሮም የሚባለው የአውሮፓ ህብረት በአደጋ ላይ ያሉ ስደተኞችን የሚታደግበትን የባህር ላይ ፈልጎ ማዳን ሥራ ድጋፍ እንዲሰጥ የዓለም አቀፍ የፍልሰተኞች ድርጅት IOM ጠይቋል። ማሬ ኖስትሮም በርካታ በችግር ላይ ያሉ ስደተኞችና ፍልሰተኞችን ሕይወት በባህር ላይ የታደገ ነበር። ካለፈው ዓመት ጀምሮ ግን መርሃ ግብሩ ሰዎች በዚህ አደገኛ መንገድ እንዲጓዙ አበረታቷል በሚል ተሰርዟል። በምትኩ አቅሙ የተመጠነ የስደተኞች ፈልጎ ማዳን መርሃ ግብርም ተቀርጿል። የIOM ቃል አቀባይ ሚልማን መንግስታት ለዚህ ችግር የሚያፈላልጉት መፍትሄ ከተለመደው አሰራር ወጣ ያለ መሆን አለበት ይላሉ።
We know places like Agadez and Niger that are full of people on their way to Tripoli. Khartoum is full of people on their way to Tripoli.
እንደ ኒጀሩ አጋዴዝ አካባቢ በርካታ ሰዎች ወደ ትሪፖሊ ለመሻገር እንቅስቃሴ ላይ መሆናቸውን እናውቃለን። ካርቱምን ብናይ ወደ ትሪፖሊ ለመሻገር በሚያስቡ ሰዎች ተሞልታለች። እነዚህ የተለመዱ የፍልሰተኞች መሸጋገሪያ መስመሮች ናቸው። በእነዚህ አካባቢዎች አንዳንድ ድርጅቶች ቢሮ ከፍተው ስደተኞቹን መመዝገብና የትኞቹ አውሮፓ ውስጥ ቤተሰብ እንዳላቸው፣ የትኞቹ ደግሞ በጊዜያዊ መልኩ ከነቤተሰባቸው የሰብአዊ ረድኤት ቪዛ እንደሚያገኙ ሊያመቻቹ ይገባል።
ሚልማን በእርግጥ እንዲህ መሰል ሁኔታዎች ሰዎች ከቀያቸው እንዲፈናቀሉ በር እንደሚከፍቱ ያምናሉ። ሆኖም ስደተኞችና ፍልሰተኞች በባህር ላይ ሕይወታቸው ሲያልፍ ከማየት የስደተኛ መቀበያ ጣቢያዎች ቢጨናነቁ ይሻላል ባይ ናቸው። ሕገወጥ ሰው አዘዋዋሪዎች በተለይ እንደ ሊቢያ ያሉ ማዕከላዊ መንግስቱ ጠንካራ ባልሆነባቸው ስፍራዎች ሕገወጥ ሥራዎችን እንደሚያከናውኑ ይታወቃል። የተባበሩት መንግስታት ድርጅት በሊቢያ የሚታየውን የፖለቲካ ግጭት በውይይት ለመፍታት ጥረት ይዟል። የሰላም ጥረቱ በሊቢያ ሰላምና መረጋጋትን ካሰፈነ የሰዎችን ፍልሰትም በተጠናከረ መልኩ እልባት ለመስጠት ይረዳል ተብሎ ይታመናል።
አሁን የጤና ዝግጅት ይቀርባል። መለስካቸው አመሃ በአዲስ አበባ ፍሬንድሺፕ ኢንተርናሽናል በተባለው ሆቴል የኢትዮጵያ የአእምሮ ሕክምናን በሚመለከት ስለተደረገ ስብሰባ የላከልን ዘገባ አለ፣ ቀጥሎ ይቀርባል።
በአዲስ አበባ ፍሬንድሺፕ ኢንተርናሽናል በተባለ ሆቴል የኢትዮጵያ የአእምሮ ሕክምና ማኅበር ወይንም ኢትዮጵያን ሳይኬትሪክ አሶሲዬሽን የመመስረቻ ጉባኤ ላይ የማኅበሩ ፕሬዚዳንት ባደረጉት የመክፈቻ ንግግር እንዳስታወሱት በዚህ ዘርፍ ያለው ሕክምና በኢትዮጵያ የተጀመረበት ጊዜ አጭር ቢሆንም ረዥም ርቀት ተጉዟል ይላሉ። በሌላው የዓለም ክፍልና በተለያዩ አገሮች እንደሆነ ሁሉ በኢትዮጵያም የአእምሮ ሕክምና ሕሙማኑን አድልሎ ከማስቀመጥና ከማጎር ተነስቶ የተለያዩ የአእምሮ ሁከቶችን መረጃንና ማስረጃን መሠረት ባደረገ የሕክምና ዘዴ ወደ ማከሙ ደረጃ መሸጋገሩንም ገልጸዋል። የማኅበሩ ፕሬዚዳንት ዶክተር ሰለሞን ተፈራ አክለውም የአእምሮ ሕክምና አገልግሎቱ ልብ ራስ የሆኑት የአእምሮ ሕክምና ሐኪሞች ቁጥር ዛሬ በኢትዮጵያ በአንድ 10 ዓመቶች ውስጥ በብዙ እጥፍ ማደጉን ያበስራሉ።
የአእምሮ ሕመም ሐኪሞች ቁጥር በብዙ እጥፍ ጨምሯል። ከአንድ 10 ዓመታት በፊት የእነዚህ ሐኪሞች ቁጥር በአንድ እጅ ጣቶች ይቆጠር ነበር። ዛሬ ከ55 የሚበልጡ ሐኪሞች በዚች አገር አሉን። ይህ ቁጥር በአጠቃላይ ሲታይ ትንሽ ይመስላል እንጂ የዛሬ 10 ዓመት ከነበርንበት አኳያ ከታየ በጣም ትልቅ እርምጃ ነው። በመላው ዓለም የሚገኙትን የተለያዩ ሀብቶችን በማሰባሰብ የሚችሉትን ያህል ጥረት አድርገው በአእምሮ ሕመም የድረ ምረቃ መርሃ ግብርን ለመጀመር ላበቁን አስተዋይና ባለራእይ ሰዎቻችን ምስጋና ይድረሳቸውና የአዳዲስ ሐኪሞች ቁጥር በየዓመቱ እየጨመረ ይገኛል።
በዚህ የአእምሮ ሕክምና ማኅበር መመስረቻ ጉባኤ የክብር እንግዳ የሆኑት ዕውቁ የኢንሹራንስ ባለሙያና የንግድ ሰው አቶ ኢየሱስ ወርቅ ዛፉም ከግል ተመክሯቸው ተነስተው በኢትዮጵያ የአእምሮ ሕሙማንን ዕጣ ፈንታ ምን እንደነበረና ዛሬስ ምን እንደሚመስል በማውሳት አጭር ንግግር አድርገው በሙያው የተሰማሩትን ሐኪሞች ልዩ ሰዎች ሲሉ አወድሰዋል። በኢትዮጵያውያን ሐኪሞች ቁጥር እያደር መብዛትና ኅብረተሰቡም ከዚህ የሚያገኘውን ትርፍ ጠቁመው እስከ ዛሬ በዚህ ረገድ የተሠራውና የተገኘው ውጤት ካለው የአእምሮ ጤንነት ችግር አኳያ ሲታይ አባይን በጭልፋ ቀርቶ እንደ መጨረስ ነው ሲሉ የችግሩን ስፋት ገልጸዋል። በኢትዮጵያ የአእምሮ ሕክምና አገልግሎትን በማስፋፋትና ጽኑ መሠረት ጥለዋል ከሚባሉት አንዱና ዛሬም በአዲስ አበባ ዩኒቨርሲቲ የሕክምና ፋክልቲ መምህር ዶክተር መስፍን አርያም ከአቶ ኢየሱስ ወርቅ ዛፉ ጋር በዚህ ረገድ የሚስማሙ ይመስላሉ።
የሕሙማን ቁጥር እንግዲህ በጥናቶች እንደሚያመላክቱት በአንድ ወቅት ከአንድ እስከ 2% የሚሆነው በአንድ ሀገር ውስጥ ከሚገኝ ሕዝብ መካከል በከፍተኛ አእምሮ የጤና ችግር ውስጥ የሚሰቃይ ነው። ስለዚህ ይህ ቁጥር በጣም ከፍተኛ ነው። ይህ ቁጥር ነው እንግዲህ ወደ ሕክምና ቦታ መምጣት ያለበት፣ አልፎ ተርፎም ተኝቶ መታከም ያለበት ጭምር ነው። ስለዚህ 2% እንኳን ብንቶ እና 1% እንኳን ብንወስድ በአሁኑ ሰዓት ቢያንስ 900,000 የሚሆን ሰው በዛሬው ዕለት ሆስፒታል ውስጥ ገብቶ መታከም የሚያስፈልገው ነው እና ይህ በጣም ትልቅ ቁጥር ነው። እኔ እንደውም በትህትና ነው 1% የወሰድኩት እንጂ ይህ ቁጥር 2% ገደማ ይደርሳል። መካከለኛ የአእምሮ ጤና ችግር ያለው ደግሞ ከ10-20% ይደርሳል።
የአእምሮ ህመምን ለማከም በኢትዮጵያ ብዙ ችግሮችን መዘርዘር ይቻላል የሚሉት ደግሞ በዚሁ የህክምና ዘርፍ በኢትዮጵያ እጅግ ታዋቂ ከሆኑትና አገልግሎቱን ዘመናዊ እንዲሆን ለማድረግና ለማስፋፋት ብዙ ደክመዋል የሚል እውቅና የተሰጣቸው በአዲስ አበባ ዩኒቨርሲቲ የሕክምና ፋክልቲ መምህርና ተመራማሪ ፕሮፌሰር አታላይ ዓለም ናቸው። በአጠቃላይ ህብረተሰቡ ለበሽታው ያለው ግንዛቤ አናሳ ነው ያሉት ፕሮፌሰር አታላይ ግንባር ቀደም ችግሮችን ይዘረዝራሉ።
እንግዲህ አሁን ያለው ችግሮች ዋና ዋናዎቹ በቂ የሰለጠነ የሰው ኃይል በሙያው አለመኖር፣ በቂ ተቋማት ይህንን ነገር የሚያስተናግዱና በየአካባቢው በብቃትና በስፋት አለመኖር፣ በቂ የመድኃኒት አቅርቦት በአግባቡ በየጊዜው አለመኖር፣ ልዩ ልዩ አይነት ስልጠናዎችን የወሰዱ ባለሙያዎች ደግሞ ከመድኃኒትን ባሻገር ሕክምናው የተለያየ አይነት ስለሆነ በእንደዛ አይነት የተለያዩ ክህሎት ያላቸው ባለሙያዎች አለመሰልጠን።
ዛሬ ይህን መመስረቻ ጉባኤ ለመጥራት ያስፈለገው የኢትዮጵያ የአእምሮ ሕክምና ማህበር የተቋቋመው ዛሬ ሆኖ አይደለም የሚሉት የማህበሩ መሪዎችና ቀደምት ሐኪሞች፣ ጉባኤውን መጥራት ያስፈለገው ከዓመታት በፊት የተመሰረተው ማህበር አባላቱ እጅግ ጥቂት ስለነበሩ ስለተዳከመ በአዲስ መሠረትና መንፈስ ዓላማውን ከግብ ለማድረስ እንደሆነ ይገልጻሉ። ቪኦኤ በኢትዮጵያ የአእምሮ ሕክምናን ታሪክ እና ዛሬ ያለበትን ሁኔታ በሌላ ፕሮግራም ለመዳሰስ ይሞክራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ዳኒ ብራውን ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።
This program has come to you from the Voice of America, Washington.